تفلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 14ን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ማዘናት በቀኝም በግራ ያያቅርማቱን ጠብቆ አደረ። ህዝቡ ተጠቃቅሶ በአንድነት ጎራ ግሩምቦ ተናንቆ ሲዋደቅ ስላዩት ከወያኔ ጋራ ትግሉን ጠልፎ መጣለ የለመደባቸው ብቅ ማለት ጀመሩ ከተደበቁበት ከአይጥ ጉድጓዳቸው። ከላይታች በመዝለል ጥርሻት የምትቀሩ ቅጥረኞች በሙሉ ራደብ ጉዙ ተው ተመከሩ። ባገር ክደት ወጀለ ባዳ አድራችሁ በጣፍ አንታችን ያለ ውክልና ጣልቃ የገባችሁ ጠማማጀታዎች የሰር ነቀሉ ትግል አልፋችሁ ለመጣለ ጋሬጣ ሆናችሁ እኮ ጎበዝ እረቶሽ በሏቸው ባጭሩ ታጣችሁ ከገቡበት ሁሉ ያራወጣችሁ እነኚህ ምንደኞች ከሳደር ከጻኞች የምራቡን ገኛ የሻቢያን ቅምጦች ምራጩን ሳይስቡ በውሸት ናዳቸው ሺህ አራት ገዳዮች በህልም ቅቤ አንጓች ያስቆማ ቆራጮች እንደዚሁም ደግሞ የሞሳድ ነጥባሽ መንታይባ ምላሱ ተወን ባክህ ቀንህን እየቆጠርክ ትዛዝ ተቀብለ ኢትዮጵያን ማጣቱ እስቲ አሁንስ ይብቃ ንስሐ ግባና ለከፍ ማላቱ ተውበሉት ያንን ሰው እድሜ የማይገራው ይህን ድንቅ እሽበት ከአገር ጠላት ጋር ፍጥጥሙ ደርቶ ጽዋውን የሚያጋጭ በሻገተ ሳቤው መላ ወይስ ዱላ ብሎ ሚምረጨረጭ ቶሎ ጽጋት ይዙት በእናት ሀገራችን የነጭ መርዙን ሳይረጭ እረ ተው በሏቸው ያደራ ቀረልን ቃሉ ማይታጠፍ ክደቱ መራራ በጴጥሮስ ቢታጠፍ ለጮንጫ ቦናቆ ከግንቦት ቢለጠፍ ያያ ባሎቹ ከተማሰባቸው የስር ነቀሉት ትግል እንዳይሰብን ለመጨት ትርፉ ድካም እንጂ እንዲህ በቀላሉ በዋዛ አንላቀቅ ምለን ተገስሰን ቃል ኪዳን ገብተናል የጣን ለመውደቅ ለአገር አድን ትግሉ በአንተ ሰባስቦ ከጠላቱ ጋራ ጉርምቦ ተናንቆ ስጋውን በሳንጃ የሚዘነጠለው አጥንቱን በቀለህ በጠራራ ፀሐይ ተነድሎ የሚወድቆ የበግ ጠቦት ሆኖ ልክ እንደ ጎርፋ ደሙን የሚያፈሰው እስር ቤት ታጉሮ ተነጋ በጠባ ቁም ስቅሉን የሚያየው እንዳቅርማት ውድ ህይወቱ ሰጥቶ በክብር የሚያልፈው ለወገን ብሎ እንጂ ለሀገር ልውና ቅጥበኛን ለማንገስ ለባዕዳኑ ጥቅም ከቶ መች ሆነና እኮ እንንገራችሁ ያደራ ቃላለን ቃሉ ማይታጠፍ እንዲህ በቀላሉ ከቶ ማልላቀቅ ለሀገር ልውና ኩሩም ቦተናን ቀን እየጣሉ የሚልቅ ከእንግዲህ ይወቁት የማይታጠፍ ቃል ለሀገር ልውና ግንባር ላለማጠፍ ቃል ኪዳን ገብተዋል በታጋ የደም ግብር ቅጥረኛው ተቀብሮ አገር ይከበራል አንጃ ባዳ በታኝ ተገንጣይ ከሳደር በታሪክ ይጠፋል ልክ እንደ ማሽላ በነገር ጋር ሰዓት በእቶኑ ይሾቃል በህዝብ ኃያልነት ያለ ማወላወል እንደ ሰም ይቀልጣል ጉሩምቦን ታንቆ ታደራ ቃላንጋጭ ተሳዶ ይወጣል በማይታለፍ ቃሉ የኢትዮጵያ ትንሣኤ አዎ ይረጋገጣል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 13 አስራውለት የማይቀረው ስለ ኢያባ ህይወቱ እስካሁን ያለው እንደሚበቃና ኢያባነቱ ስለተጠነቀቀበት ክስተትና ስለውጤቱ እንዲነግረኝ ተስማማን። በዚህ መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር። አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን፣ ከሰዓቱ ደግሞ በወጣት ክንፉት ከምሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጸሐፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ ሁለት ሶስት የሚሆኑ የድርጅቱ ጋዜጦች፣ ሶስት አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲው ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን፣ ሶስተኛው አሁን ለዘነጋሁት የድርጅቱ ስራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጸሐፌ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የያዝኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በእግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር፣ ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጭ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘኋቸው። ሰላም ብያቸው አጠገባቸው አረፋል። ጊዜ ስለነበረኝ የባጤ ቆጡን ስናወራ ቆየን። የምሳ ሰዓት አካባቢ ስለነበር ወደ ቤታችን ለመሄድ እኔ መሃል ሆኜ የሰፈራችንን የውስጥ መንገድ ያዝን። በግምት 150 ሜትር ላይ አንድ የቤት መኪና ከፊት ለፊታችን መጣ። አጠገባችን ቆመች። በቅጽበት ሽጉጥ የያዙ ሁለት ሰዎች ከመኪናው ላይ ወረዱ። አንዱ ወደ እኔ በመጠጋት ሽጉጡን ደረቴ ላይ አነጣጥሮ ሲቆም፣ ሁለተኛው በሽጉጥ ሽፋን በመስጠት የመኪናዋን የኋላ በር ከፈተ። ከዚያም እኔን ነጥለው እንድገባ አስገደዱኝ። ይህ ሁሉ የሆነው በጥቂት ሰኮንድ ውስጥ ነው። ሰዎቹ በጣም የተለጠኑና የሚያጠምዱትን ሰው በቅጽበት አፍነው በመውሰድ እየተካኑ ነበሩ። በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገቤ የነበረው የደህንነት ሰው እጄን ወደፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምዕራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ኪሴ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ጸጥ ብለዋል። ፍላሚንጎ ከመድረሳችን በፊት በእኔ በኩል የነበረውን የመኪናውን በር ገልመጥ ብዬ አየሁት። የበሩ እጀታ የት ጋር እንደነበር ለየው። በሩ ስላልተቆለፈ እንደ ንፋስ ተስፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብ። ለዚያ ደግሞ ቅንጣትም ያህል ፍርሃትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ሆኜ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞት ብዙ ሳልቆይ እሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኒያ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይናለም ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር፣ መዋቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለኢህአፓ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለ እረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻው ሰከንድ ላይ እንደደረስኩ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት 3ቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን፣ ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠበቅ ጀመረ። ሙሉ በሙሉ እኔን ረሱኝ። ከተያዝኩበት ቦታ እስከ መስቀል አደባባይ በአደገኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስል ለምን ፈጣሉ? እስጢፋኖስ ቤተክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረ ቦቅቧቃ ከዚህ በኋላ ከመኪናው ላይ ለመውደቅ 100% ሊሳካልኝ እንደሚችል ባረጋግጥም የመኪናዋ የዝግታ ጉዞ ራሴን ለጉዳት አሳልፎ ከመስጠት ውጭ ሕይወቴን ሊያጠፋ እንደማይችል አወቅ። መኪናው ከአሁን አሁን ፍጥነቱን ይጨምራል ብዬ ስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለማመንታት ለወስድ የነበረው ራስ የማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በእነሱ እጅ እንደሆነ ገባኝ። ትንሣኤን የማውቀው ሰው አልመስላለኝ። እውነት ግን ከዚያ በኋላ መኪናዋ ፍጥነቷን ብትጨምር ኖሮ ትወረወር ነበር? ታዲያስ ትቀልዳለህ? የያዝኳቸው ወረቀቶች እኮ ለሞት የሚያበቁኝ የመጨረሻ ቀይ ካርዶች ነበሩ። ከዚያም በላይ እንዴት አድርገው ሊቀጠቅጡኝ እንደሚችሉ በደንብ አውቃለሁ። እነሱ እጅ ከመሞት ራስን መግደል ማንም የማያገኘው እድል ነው። ለማንኛውም ያን እድል አጣሁት። ኪሴ ውስጥ የነበሩት 3ቱ ኮዶች ጉዳይ ይበልጥ እያሳሰበኝ መጣ። በሆነ መንገድ ከኪሴ አውጥቼ መጣል አለብኝ ብዬ አሰብኩ። በሰንሰለት የታሰረውን እጄን ቀስ እያልኩ ወደ ደረቴ ከፍ ማድረግ ጀመርኩ። የእጆችን ጣቶች የሸሚዜ ክስ ጫፍ እንዳደረስኩ መኪናዋ ወደ ቤተ መንግስት ዋናው በር ተስፋ ቆመች። ዘቦቹ ደህንነቶቹን ከለዩአቸው በኋላ በፍጥነት በሩን ከፍተው አስገቡን። ሸሚዜ ኪሴ ውስጥ የነበሩት ኮዶች በጣም ትናንሽ ወረቀቶች ከመሆናቸውም በላይ ደጋግሜ አጥፍቻቸዋለሁ። ስለዚህ ከስር ጥግ ላይ ተወሽቀው ስለነበር ጣቶቼ በምንም መንገድ ሊደርሱባቸው አልቻሉም። ከዚያም በላይ እጄን ከፍ ባደርግ አጠገቤ የነበረውን አፋኝ ትኩረት እንደምስል ስለተረዳው ጥረቴን አቆምኩ። የገሃነም ግቢ። የቀድሞው የምኒልክ ቤተ መንግስት በኋላ የደርግ ጽህፈት ቤት የመንግስቱ ኃይለ ማርያም መኖሪያ ቤትና የደርጎቹ መሰብሰቢያ ነው። ግቢው እስር ቤትና መመርመሪያ መሆኑን ቀደም ብዬ ባውቅም እኔን እዚያ ይወስዱኛል ብዬ በፍጹም አልገመትኩም። ወደ 4 ኪሎ ሲወስዱኝ የጠበቅኩት ሁለተኛ ፖሊስ ጣቢያን ነበር። ልክ ደርግ ጽህፈት ቤት ስገባ የምጋፈጠው አስከፊ ሞት እንደሆነ በሚገባ አወቅኩት። ለማንኛውም ሞትንም ሆነ ከዚያ በፊት ስለሚመጣው ስቃይ ማሰብ አቁሜ ስለ ኮዶቹ ነበር የማስበው። ምክንያቱም ኮዶቹን ካገኙ ልጆቹን በቀላሉ ተገናኝተው ይይዟቸዋል። እነዚያ ኮዶች ደርጎች እጅ ከወደቁ ልጆቹን ለመያዝ ቀላል ነው። እኔ ጋር ያለው የኮድ ኮፒ ለልጆቹ ተልኳል። ኮዶቹ የመገናኛ ቦታውንና ሰዓቱን ይጠቅሳሉ። ስለዚህ ኢህአፓ የሚመስል ልጅ መድበው ኮዶቹን እየሰራ መገናኘት ነው። በቃ ኮፒው ለተላከላቸው ልጆች ወደ ቦታው እንዳይሄዱ ለማድረግ ጊዜው አጭር ነው። የኔን የመታሰር ወሬ በኤልያስ በኩል ቢታወቅም የሰራበት ለነበረው መዋቅር መልእክቱን በአጭር ጊዜ ውስጥ ማስተላለፍ አይችልም። ከልጁ ጋር ሰፈራችን አንድ ነው እንጂ አብረን አልሰራንም። ስለዚህ እውነተኛ ስሜን እንጂ የኮድ ስሜን አያውቅም። ስለዚህ ማን ተሰረ ብሎ ለማን ያስተላልፋል? እሱ ተወውና ጸሐፊዬን እንኳን በዚህ ዕለት መታሰሬን ቢያውቅ የኮዶቹ ግልባጭ ለሶስቱ ልጆች ቀድሞ የደረሳቸው በመሆኑ እነሱን ማግኘትና በቅድሚያ ለማስጠንቀቅ የሚቻልበት ሁኔታ ጊዜ ፍጹም የጠበበ ብቻ ሳይሆን የማይቻል ነው። ስለዚህ ደህንነቶች በኮዱ መሰረት በተጠቀሰው ቦታና ደቂቃ ቢሄዱ ያለምንም ጥርጥር ሊያገኟቸው እንደሚችሉ አውቅ ነበር። ኮዶቹ ደህንነቶቹ እጅ መውደቅ የለባቸውም። የደርግ ጽህፈት ቤትን የውስጥ መንገድ ጨርሰን መኪናዋ ቆመች። አፋኞቼ ከመኪና በሚወርዱበት ቅጽበት እጄን ወደ ደረቴ የበለጠ አስጠግቼ የኪሴን ስር ወደ ላይ እየገፋ ሁለት ጣቶቼን የሸሚዜ ኪስ ጫፍ ላይ ለማድረስ ቻልኩ። ሆኖም በወረቀቶቹ ትንሽነት የተነሳ አሁንም ወደ ላይ ሊወጡልኝ አልቻሉም። ሁለተኛ ሙከራ ከማድረጌ በፊት ከመኪናው እንድወርድ ታዘዝኩ። በካቴና የታሰረውን እጄን ከደረቴ ላይ ሳላነሳ እየተንፏቀቅ ወደ በሩ ተጠጋሁ። ሁለት እግሬን ከመኪናው ውጭ ካደረግኩ በኋላ ያደናቀፈኝ በመምሰል ሆን ብዬ ለመውደቅ አሰብ። ሆኖም ደህንነቱ በሩን በጣም ተጠግቶ ስለነበር እላዩ ላይ ተከመርኩበት። ሁኔታዬ ግራ የሚያጋባ ነበር። ከመኪናው መውረድ የነበረብኝ እጆቼ ቢታሰሩን በሩን በመያዝ በመደገፍ ቀስ ብዬ ከተቀመጥኩበት በመነሳት መሆን ነበረበት። ፊት ለፊቴ ቆሞም የነበረው አፋኝ ያንን ነበር የሚጠብቀው። እጄን ሸሚዝ ኪሴ ላይ እንዳጣበቅኩ ነበር ደህንነቱ ላይ የወደቅኩበት። በሁኔታው የተናደደውና የተደናገጠው ደህንነት ማጅራቴን ይዞ በያዘው የሽጉጥ ሰደፍ ጆሮዬ ላይ መታኝ። ምንም እንኳ አመታቱ ሊጥለኝ አቅም ባይኖረውም ሆን ብዬ ተሽከርክሬ በሆዴ መሬት ላይ ተደፋው። የምንፈራፈር በመምሰል ባፍጥሜ እንደ ተደፋው ኮዶቹን ከስር በመግፋት አወጣኋቸውና አፌ ውስጥ ከተቷቸው ሳላላምጥም ዋጥኳቸው። መዋጤንም ማመን አልቻልኩም። ዋጥኳቸው? ዋጥዋት? ከዚያስ መዋጥ ነው? እንዴት እንደጣፈጡኝ ልነግርህ አልችልም። እዛው እወደቅኩበት እኔም ጥለህ ልታመልጥ ነበር ተነስ እያለ አፋኝ ረጋጠኝ ፍርሃቱን ነው የሚናገረው እንጂ እንዴት አርጌ ነው ከዚያ ግቢ ማመልጠው የተነሳው ሶስት ጊዜ ከረገጠኝ በኋላ ነበር ወረቀቶቹ በጉሮሮዬ መውረዳቸውን ማረጋገጥ ነበረብኝ በሰደፍ የመታኝ የግራ ጆሮዬ ጫፍ ላይ ስለነበር ተሰንጥቋል ደሜ እየተንሸረገገ ባንገቴ ላይ ሲወርድ ተሰማኝ ሶስት ነፍሳትን ያዳነ ደም ስለሆነ የደሜ መፍሰስ ውስጤን በደስታ ሞላው እንጂ የህመም ስሜት አልተሰማኝም ሆዶቹን ከኪሴ ሳወጣ አብሬ የጎተትኳቸው አንድ ቁም ነገር የሌለው ወረቀትና የመታወቂያ ደብተሬ መሬት ላይ ወድቀው ነበር ደህንነቱ እነሱን ከመሬት አንስቶ እያዳፋ ወደ ምርመራ ክፍል ይዞኝ ሲሄድ ሁለቱ አፋኞቼ ደግሞ ወደ ሌላ አቅጣጫ ሄዱ የምርመራ ክፍሉ ብዙም ያረዘመ ግራና ቀኝ ክፍሎች ያሉት መጠነኛ የባለ ኮሪዶር ህንፃ ነው አፋኝ እኔን ከፊት አድርጎ በስተግራ ከሚገኙት አንዱ ክፍል ውስጥ ሲያስገባኝ በሩን ሲከፍት ባዶ ቢሮ ነው አንገቱን በኮሪዶሩ ግራና ቀኝ ወዲህ ወዲያ በማድረግ ጓድ መሰለ ጓድ ካሳሁን እያለ ተጣራ የሚሰማው ሲያጣ ጠረጴዛው አጠገብ በነበረ የእንግዳ ወንበር ላይ ተቀመጥ ብሎኝ እንደገና እየተጣራ ሄደ የቢሮ ወለል በወረቀት ተዝረክርኳል ጠረጴዛውና ወንበሮቹም እንዲሁ ወረቀቶች ተከምሮባቸዋል አብዛኛው የኢሃፓ ጋዜጦችና ከልጆች ላይ የተያዙ ዕቃዎች ናቸው ከመቅጽበት ወዲህ ስር ወሽቂያቸው የነበሩትን ወረቀቶች ስቢያወጣውና እግሬ ስር ጣልኳቸው ከዚያም በእግሬ እየገፋው ጠረጴዛው ስር አርቄ ገፋዋቸው ሸሚዜ ስር የመቆርቆር ስሜት ስለተሰማኝ ቀሪ ወረቀቶች መኖራቸውን አረጋገጥ እንደገና እነሱንም ለማውጣት ስሞክር የእግር ኮቴ ስለተሰማኝ ሙከራዬን ገታው ደህንነቱ ከመሰለ ጋር ተመልሶ መጣ ያውልህ ይሄ ነው ያባው ብሎ እጁ ላይ የነበረውን መታወቂያዬንና ከመጽሐፍ ላይ ማስታወሻ የወሰድኩበትን አንድ መለስተኛ የስኩዌር ወረቀት ሰጠው መሰለ መታወቂያውን አይቶ ከጨረሰ በኋላ ወረቀቱን ለማንበብ ሞከረ ጽሑፉ በእንግሊዝኛ ስለነበር አልገባውም ይኸው አናዶት ነው መሰለኝ ሳላስበው በሚዘገንን ሁኔታ በጥፊ ያጮኸልኝ አይኔን እንደጨፈንኩ ለደቂቃ ቆየው ሰማይና ምድሩን ካዞረብኝ ጥፊ በኋላ እንደምንም አይኔን ገልጬ ጓድ መሰለን አየሁት ቀላ ያለ ወንድ አንድ ቁመና ያለውና መልከ መልካም ነው ክንዶቹ በስፖርት ወይም ሰው በመግረፍ ከሚገባው በላይ ደንድነዋል ፊቱ ያበራል በተፈጥሮ ሳይሆን በምቾት እንደሆነ ወዙ ይመሰክራል ክትፎ ጥሬ ስጋና ውስኪ የቀን ተቀን ቀለቡ ሳይሆን አይቀርም ስለጠላኸው ነው ስሙን የምታጠፋው እስቲ አንድ ወር ብላ እናሞክረው እንደነሱ ወዝህ ጨፍ ይላል ለማንኛውም ውሸቴን አይደለም ሌላ ቀን ከሌላው ገራፊ ከካሳውን ጋር ስለ ክትፎ ሲያወሩ ስለ ሰማዋቸው ነው አፍኖ ያመጣኝ ደህንነት ደግሞ በተራው እጄን ፈቶኝ አንድ ጊዜ ከግድግዳ ጋር አጋጭቶኝ ካቴናውን ይዞ ወጣ ለሌላ ተረኛ እስረኛ መሆኑ ነው መሰለ ወንበሩ ላይ ቁጭ አልና አሁን ቶሎ በል ጊዜን አታባክንብኝ ማውጣቱ ላይ ቀር የምታውቀውን ዝርዝረህ ትነግረኛለህ አለና ወረቀት ላይ ስሜን የትምህርት ደረጃዬንና ቀበሌን እየጠየቀ ጻፈ ደደብ ሳልለው አልቀረውም በወዴ ለነገሩ የምር ደደብ ነበር እህስ አለኝ መሰለ ተሳስተው ሳይሆን አይቀርም የሚያዙኝ ምናልባት በስመ ሞክሼ እያት እጄን ወደ ሆዴ ቀበቶዬ በመስደድ ቀሪዎቹን የፓርቲያችንን ጋዜጦች ለማውጣት እሞክራለሁ ታሾፋለህ ያባ አይደለሁም ነው የምትለው እኔ ይሃባ አይደለሁም ምንም የማውቀው ነገር የለም ገብርኤልን ኡራኤልን ይያል ሰውነቴን ወደ ጠረጴዛው አስጠጋው ጠረጴዛውን እየተከለፍኩ ወረቀቶቹን ከቀበቶ የሥራ ወጥቼ እንደለመድኩት ለመጣል ሙከራ አደረኩ ሆኖም በአንድ በኩል የሚጠይቀኝን መመለስ በሌላ በኩል ደግሞ ወረቀቶቹን ድምጽ ሳላሰማ ከወዴ ስር ማላቀቅ አልተሳካልኝም። ሁሉን ነገር አላውቅም ስላልኩት ድንገት ብድግ ብሎ ጠረጴዛውን ዞሮ ወደ እኔ መጣ። ምንም ፋታ ሳይሰጠኝ ማጅራቴን ይዞ እያዳፋ ወደ መግረፊያ ክፍል ይዞኝ ገባ። እሱ ሲገፋኝ የምንገዳገድ እየመሰልኩ በጥቂቱም ቢሆን ወደ ላይ የሳብኩትን ወረቀት መልሼ ወደ ታች ወደ ሆዴ ስር ከተትኩት። የማሰቃየው ክፍል ስፋት ከነመሰለ ቢሮ ጋር ተመጣጣኝ ነው። በደም የተጨማለቁ ዱላዎች፣ እንጨቶችና ገመዶች፣ በደምና በትውከት የራሱና የተጠቀለሉ የጨርቅ ኳሶች፣ ቁርጥራጭ ጨርቆች፣ በርካታ የተለያዩ ወረቀቶች፣ የመግረፊያ አኮርባጆች ጫማና ካልሲዎች ተበታትነዋል። ጥግ ላይ ሁለት ልጆች በሁለት የጠረጴዛ ጫፍ ላይ በተጋደመ አጠና ላይ ራሳቸው ወደ ታች እግራቸው ወደ ላይ ሆነው ታስረው ተንጠልጥለዋል። በምርመራ ቋንቋ ወፌላላ በመባል የሚታወቅ የአስተሳሰር አይነት ነው። ሁለቱም ልጆች ከሰዓታት በፊት ተገርፈው እዛው አንጠልጥለው ትተዋቸዋል ወይም ረስተዋቸዋል። እግራቸው ቀለሙን ቀይሮ አሸቦ መስሏል። ደምም ሆነ እርጠት አይታይበትም። ሆኖም ለማበድ እንደተዘጋጀ የቆዳቸው መቆጣት ምልክት ነው። የኔ መምጣት ለነሱ ያልታሰበ ድል ይመስለኛል። ገና እንደገባን መሰለ አራት ጠረጴዛዎች ላይ የተጋደሙትን አጠናዎች በየተራ በእጁ ሲገፋቸው ሁለቱም ልጆች በግማሽ ጭንቅላታቸውና በማጅራታቸው መሬት ላይ ወደቁ። ይህን ጊዜ ሌላው ገራፊ ካሳሁን የሚባለው መጣ። ይጮሃል፣ ይሳደባል። ምድር አናርኪስት ደሞ የማን ነው ብሎ እጄን ይዞ ደረቴን በመግፋት ከግድግዳ ጋር ሊያጋጨኝ ሲሞክር ጀርባዬ ቀድሞ ግድግዳውን ስለነካ ሳይሳካለት ቀረ። የታሰሩትን ልጆች ተረታተው ፈቷቸው። ክፍሉን ለቀው እንዲወጡ ሲነግሯቸው መራመድ አልቻሉም። በእርግጫ ቢቀጠቅጧቸውም መንቀሳቀስ አልቻሉም። ጓደኞችን አትረዳቸውም እንዴ? ከአንድ ጥፊ ጋር ነበር የታዘዝኩት። መጀመሪያ አንዱን ደግፌ ኮሪደሩ ላይ ካስቀመጥኩት በኋላ ሁለተኛውን ልረዳው ስመለስ በቀስታ እየተራመደ ከክፍሉ ለመውጣት እየሞከረ አገኘሁት። ልረዳው ስሞክር ተወው ራሱ ይሄዳል ብሎ ካሳሁን አንባረቀ። እኔን ለመግረፍ የቸኮለ ይመስላል። መጀመሪያ ጫማዬን ከነካልሲዬ አስወለቀኝ። ከዚያም በፍጥነት መሬት ላይ አስተኝቶ እጄንና እግሬን ካሰረ በኋላ በመሃል አጠና አስገብቶ እንደ ቀላል ነገር ሁለት ጠረጴዛ ጫፍ ላይ አንጠለጠለኝ። እንደ ዶሮ ተዘቅዝቄ እያለሁ ማንነቱን ያልለየሁት ሌላ ሶስተኛ ሰው ገባ። ከሰውና መሰለ ደህና አድርጎ እንዲገርፈኝ ትእዛዝ ከሰጡት በኋላ ክፍሉን ለቀው ወጡ። በደምና በትውከት የተጨማለቀ እንደ ኳስ ያለ ክብ ጨርቅ መንጋጋይን አላቆ ከከተተ በኋላ ያለ ምንም ጥያቄ መግረፍ ጀመረ። ግርፊያው ዓላማ አለው አይመስልም። አታወጣም እያሉ መግረፍ ያባት ነው። ድምፁን አጥፍቶ የበላውና የጠጣውን ያህል ውስጥ እግሬ በአኮርባጭ ያለማቋረጥ ይቀጠቅጠኛል። የተቀጠረው ለመግረፍ ብቻ መሰለኝ። እየደጋገመ ሲመታኝ ከእግር ጥፍሬ እስከ ጸጉሬ ተሰማኝ። ህመሙ መጠን አልነበረውም። ጊዜ አንጻራዊ ነው ያለውን የአልበርት አንስታይን ፌሊየር በተግባር ለማየት አንዱ ማሳያ ሰዎች አቅም አልባ ሆነው ለስቃይ ሲደረጉ ነው። ያለምንም ማጋነን ከአንድ ሰዓት በላይ እንደተገረፍኩ ገምታለሁ። ሆኖም ሙሉ ቀን ነበር የመሰለኝ። አምሮዬ ስቃዩን መሸከም አቅቶት ይሁን ወይም ጭንቅላታችን በተፈጥሮ ሰቆቃን ለማለዘብ የሚጠቀምበት ህዋሳት ይኖሩት ባላውቅም፣ እኔ ግን ማሰብ አቆም። ወደ መጨረሻው አካባቢ እግሬ ከሌላው አካሌ የተለያየ ያህል ግርፋቱ አልሰማ አለኝ። ጊዜ መሄዱን አቁሟል። እዛው ተወልጄ እዛው ያደግኩ መሰለኝ። ድንገት አፌ ውስጥ የነበረውን የከረፋ ጨርቅ ሲያወጣልኝ በቅጽበት ሙሉ በሙሉ ራሴን ማወቅ ጀመርኩ። ገራፊው የአናርኪስትና የድመት ነፍስ አይወጣም ሲል የሰማሁት መሰለኝ። ወዲያው እንዳንጠለጠለኝ ክፍሉን ለቆ ወጣና በሩን ዘጋው። ከእግሬ ይልቅ የተንጠለጠልኩበት እጄ መግለጽ በሚያስቸግር ሁኔታ አሰቃየኝ። ደቂቃዎች እያለፉ በሄዱ ቁጥር ፍልሽ ድርግም እያሉ የተለያዩ ሐሳቦች መጡብኝ። በመጀመሪያ እናቴ ትዝ አለችኝ። ቀጥሎ አብሬያቸው የምሰራቸው ልጆች በተደጋጋሚ ታዩኝ። ቆይቼ በቀበቶዬ ስር የወሸኩት ጋዜጣ ትዝ አለኝ። ከዚያም እንዴት እንደተያዝኩ ማሰብ ጀመርኩ። በቀጥታ ወደ ቤቴ መግባት ሲገባኝ አስፋልት ዳር ካገኘኋቸው ልጆች ጋር መቆም እንዳልነበረብኝ ታወቀኝ። አድርጌው የማላቀውን ነገር በማድረጌ ጸጸቱ ሊገለኝ ደረሰ። ማን ጠቆመብኝ? በተናጠል እንዳገኛቸው የተደረጉት አንጃዎች ከሆኑስ የትኛው? ሊጠቁሙብኝ ይችላሉ የምላቸውን ሰዎች እያሰብኩ ቆየሁ። ይህን ሁሉ ማሰቤ ህመሙ እንዳይሰማኝ አስተዋጽኦ ሳያደርግ አይቀርም። በኮሪደር ላይ ቀደም ብዬ እሰማው የነበረው የሰው ኮቴና ድምፅ ጠፍቷል። ጊዜው ለምን እንደማይሄድ ገረመኝ። እግሬን በጭራሽ አይሰማኝም። እንደውም አካሌ ላይ መኖሩን ተጠራጥሬያለሁ። ያ ደንደሳም ገራፊ ቆርጦ የወሰደው ነው የመሰለኝ። ከፍተኛው ህመም የሚሰማኝ የታሰርኩበትና የተንጠለጠልኩበት እጄ ላይ ነበር። ተገንጥሎ በበረረ ብዬ ተመኘው። ሐሳቤ ወደ ሌላ ሲሄድ ህመሙ ይተወኛል። አያልፍ የለ እንዲሉ ያ ሁሉ ሰዓት አልፎ ለኔ ከዘመናት በኋላ የሰው ድምፅና የእግር ኮቴ ከኮሪደሩ አካባቢ መስማት ጀመርኩ። ቀስ በቀስ እንደ መኪና መንገድ ዳር አካባቢው በሰው ድምፅ ተሞላ። አንዱ አንዱን ይጠራል፣ ሌላው ይስቃል፣ ቀሪው ይህን አቀብለኝ ሲል ሌላው ተወው ይላል። ምሳ በልተው እንደመጡ ገባኝ። ብቻዬን ተንጠልጥዬ የቆየሁት ቢያንስ አንድ ሰዓት ነው ማለት ነው። አንድ ሰዓት ተኩል በግርፋት አንጠልጥለው ጥለውኝ የሄዱት ደግሞ አንድ ሰዓት ሲሆን በጠቅላላው ሁለት ሰዓት ተኩል ሳይሆን አይቀርም። በስመ አብ አልኩ ለራሴ። ትንሣኤ እዚያው ላይ ቢያቆምልኝ ደስ ይለኝ ነበር። እሱ ግን ቀጠለ። ወጣትነት ጥሩ ነው ያለው ለራሴ ስብሐት ነው መሰለኝ። አዎ ወጣትነት ጥሩ ነው። ሆኖም የወጣት ልብ አምላክን ለማመስገን ንፍገት ስላለበት እኔ መጥፎ ነው ላለው። 30 ደቂቃ ባልሞላ ጊዜ ውስጥ እግዚአብሔር 4 አምራቶችን ሰርቶልኛል። በመጀመሪያ ያፈኑኝ ደህንነቶች ከሰፈሬ ጀምሮ ምርመራ ቢሮ እስኪያስገቡኝ ድረስ አልፈተሹኝም። ይህ ያልተለመደ የደህንነቶች አሰራር ነው። ሁለተኛ ራሴን ልገል ስፈልግ አምላክ የመኪናውን ፍጥነት አስቀንሶ አትሞትም አለኝ። ሶስተኛ የሶስቱን ልጆች ኮድ ለጠላት አሳልፈ አትስጥ ብዬ ጸሎት ሳላደርግ ተአምራዊ አጋጣሚ በማዘጋጀት አምላክ ያሳቤን ሞላልኝ። አራተኛ ቀሪዎቹ መረጃዎች እንዳይያዙብኝ እርዳኝ ብዬ እግዚአብሔርን አልለመንኩም። ያም ሆኖ አምላክ ጠላቶችን ካጠገቤ ዞር በማድረግ ጊዜ ሰጠኝና ዋናውንና ትልቁን መረጃ ሊሆናቸው ይችል የነበረውን የድርጅቱን የውስጥ ፋይል ጠረጴዛ ስር አርቄ እንድጥል አደረገኝ። ታዲያ ይህ የአምላክ ሥራ አይደለም? ምስጋናስ አይገባውም ነበር? ሆኖም ለአምላክ ምስጋና መስጠት ንፉግ የሆነው የወጣት ልብ ምስጋና እንዳደርስ አላደረገኝም። ያው ማርክሲስቶች እግዚአብሔር የለም ትሉ አልነበረም? እንዴት አርጎ እግዚአብሔር ስማፈ ላይ ይመጣል? አሁን እሱን ተው ስለው ከት ብሎ ስቆ ወሬኛ ነህ ብሎ ወሬውን ቀጠለ። እኛ እግዚአብሔር የለም ለማለት ጊዜም አልነበረንም። እንኳን ደረሳችሁ ብለንም አናውቅም። ደሞ ደረሳችሁ ምን ማለት ነው? ረስተው ነው ወይስ አታውቅም? ድርቅ የሶማሌን ጦርነትና ኢህአፓን ካሸነፈ በኋላ በበዓላት ቀን በመገናኛ ብዙሃን እንኳን ደረሳችሁ ነበር የሚያስብለው። የቀን መቁጠሪያ ላይ ሁሉ እንደዚያው ነበር የሚጻፈው። ሙስሊም ካድሬዎቻቸው ተደብቀው ነው የሚሰግዱት። ኦርቶዶክሶቹ ደግሞ ተደብቀው ነው ቤተክርስቲያን የሚሳለሙት። ልጆቻቸውንም ክርስትና እንዳታስነሱ ተብለው ታዘው ነበር። ይህንን ሰምቼ አላውቅም በል ደግሞ። ለማንኛውም እኛ ታችኞቹ የኢህአፓ ልጆች እዚህ ውስጥ የለንበትም። ያለቆቻችንን እግዚአብሔር ይወቀው። ማርክስ አዳልጦት ነው መሰለኝ ሃይማኖት ህብረተሰብን የሚያደነዝዝ እጽ ነው ያለው። ሃይማኖት በጥቂት ወራትና አመት ውስጥ እንደ ወተት ጥርስ የሚረግፍ ነገር አይደለም። ወደንም ጠላንም ሰው መንፈሳዊ ፍጡር ነው። ስለ ሃይማኖት ግድ ባይኖርህም ከመንፈሳዊነት አታመልጥም። እሺ ግን አምላክ ከዚህ ማዕት እንዲያወጣህ ለምን አልጸለይክም? በመጨረሻማ ስቃዩ ሲበዛብኝ ነው መሰል እግዚአብሔር ትዝ አለኝ። ለመጀመሪያ ጊዜ ጸለይኩ። ከዚያ ስቃይ አውጣኝ ብዬ እንዳይመስልህ እባክህ ሕይወቴን በፍጥነት ውሰዳት ብዬ ነው። ልመናዬና ጸሎቴ ግን ሳይዘገይ አልቀረም። አምላክ ስላልሰማኝ ነፍሴን አልወሰዳትም። በነፍስ ውጭ በነፍስ ግቢ ስቃይ ውስጥ ለምን ያህል ሰዓት እንደቆየሁ በትክክል ሳላውቅ የነበርኩበት ክፍል ተከፈተ። አንቺ አባ አለሽ? ገራፊዬ ነበር። መልስ አልሰጠሁትም። ለነገሩ ልናገር ብልም አልችልም። ጨርቆን ካፌ ያወጣልኝ ከመሄዱ በፊት ቢሆንም አፌ ደርቆ ተጣብቋል። ያን ካለ በኋላ የተንጠለጠልኩበትን አጠና በእጁ ገፍቶ ጣለው። በማጅራቴ መሬት ላይ ስወድቅ በፍጥነት ፈታኝ። እንደ ሽባ ተጥመልምዬ ቀረው። እጄንም እግሬንም ማዘዝ አቃተኝ። ቀበቶዬ ስር ወሽቄው የነበረው ወረቀት ትዝ ሲለኝ ግን ህመሙ ተወኝ። ተነስ ተነስ፣ ለዚሁ አቅምሽ ነው ኢህአፓ የሆንሽው አለና ከማጅራቴ ሸሚዜን ይዞ ወደ ላይ ሲጎትተኝ ሸሚዜ ከቀበቶዬ ሸልኮ ወጣ። ይህን ጊዜ የፈራሁት ደረሰ። የዴሞክራሲ ሁለት ሶስት ጋዜጦች መሬት ላይ ዱብ አሉ። እንዴ አለና ከመሬት አንስቶ አገላብጦ አያቸው። ማንበብ አይችል ይሆን? ብዙ አልገረመውም። እኔ ግን አለመገረሙ ገርሞኛል። ጋዜጦቹ አገር የሚያውቃቸው የኢህአፓ ልሳን ናቸው። ያዛለና ብብቴ ስር ወሸቃቸው። ከዚያም መሬት ለመሬት እንደ ጆንያ እየጎተተ ከክፍሉ አስወጣኝ። ጓድ መሰለ እያለ ሲጣራ በአጋጣሚ መሰለ ሳይሆን ካሳሁን ከአንዱ ጥግ ወደ ኮሪዶሩ መሃል መጣ። ምን ፈልገህ ነው አለና እኔን ሲያይ የአናርኪስት እስካሁን እዚህ ነበር እንዴ አለው። አናርኪስት ምን ማለት ነው ቢባል እርግጠኛ ነኝ ያው ኢህአፓ ነዋ እንደሚል አልጠራጠርም። ይሄ ዶማ የሰው ዶማ። ረስቻት ለምሳ ሄጄ ነው አለ። አሁን ስሙን የረሳሁት ገራፌ። ነገ ትደግመዋለህ፣ አሁን ሌሎች አናርኪስቶች መጥተዋል በማለት ከሳውን እየተቻኮለ ወደ ቢሮው ገባ። ገራፌ እዛው ኮሪደር ላይ እንደቆምኩ ስቶኝ መሰለን ፍለጋ ነው መሰል ወደ ሌላ ቢሮ ሄደ። ብቻዬን ቀረው። ለበብቴ ስር ጋዜጣው እንደተወሸከ ነው። እንደምንም ብዬ እጄን ባንቀሳቀስ እግሬ ስር ይወድቃል። ሆኖም በኮሪደሩ ላይ የሚመላለስ በርካታ ሰው ስለነበር አንዱ ያየኛል። እንዴት እንደማደርግ እያሰብኩ እያለ አይኑን የሚያውረጠርስ አጠርና ጠቆር ያለ ወጣት ቢጤ የሆኑ ፋይሎች ይዞ በኮሪደሩ ላይ ሲያልፍ አየኝ። ከላይ እስከ ታች ደጋግሞ ገላመጠኝ። አልፎይ ሊሄድ ነው ስል ሳላስበው በጥፊ አላሰኝ። ከዚያ ምንም እንዳልተፈጠረ አልፎኝ ሄደ። ከዚያ በኋላ በአጠገቤ የሚያልፉትን ጭራቆች ሁሉ በጥንቃቄ ማየት ጀመርኩ። አንዱ በጣም ተጠግቶኝ በአጠገቤ ሲያልፍ ሊመታኝ ነው ብዬ ስሸማቀቅ አይቶ ቆም አለና ጭንቅላቴን ከግድግዳው ጋር አጋጭቶኝ አለፈ። ወዲያው ብብቴ ስር የነበረው ወረቀት በተጥመለመለው ሌላኛው እጅ አውጥቼ ሆዴ ውስጥ ለመክተት ስሞክር አቃተኝ። ምንም ሳላደርግ መሰለ መጣብኝ። አንገቴንና ወገቤን አጉብጬ ሰውነቴን በማጨማደድ ወረቀቱን ለመሸፈን ሞከርኩ። እስካሁን እዚህ ነህ እንዴ? አለኝና መልስ ሳልሰጠው ቢሮው ገባ። ትንሽ ወረቀት ይዞ ተመለሰና ኮሪደር ውስጥ ይንጎራደድ ለነበር ወታደር እስር ቤት ይዞኝ እንዲሄድ ነግሮት በዛው ወደ ሌላ ህንፃ አቀና። ወታደሩ ከጎኔ በመሆን አልፎ አልፎ እየደገፈኝ ይዞኝ ሄደ። የኮርኮንቹን መንገድ ትንሽ እንደሄድን ብብቴ ስር የነበረውን ጋዜጣ አየብኝ። ምንድነው ይሄ? አለና ምንጭቆ ወሰደብኝ። ያዝ ብሎኝ ነው አልኩት። ጓድ መሰለ ነው ወይስ ካሳሁን የኢህአፓን ወረቀት እስር ቤት ወስደ በትን ያለ? ወይ ጉድ! ይህ ደግሞ ኮሚቴ ኢህአፓ ነው አለና አንባርቆ ወረቀቱን መግለጽ ጀመረ። እሱ እያነበበ እኔ በስቃይ እያነከስ ጉዟችንን ቀጠል። ሶስት ደቂቃ የማይፈጀውን የኮረኮንች መንገድ የሶስት ሰዓት ያህል ረዝሞብኝ በመከራ ደረስኩ። ወታደሩ በሩ ላይ ለነበረው ዘብ ካስረከበኝ በኋላ የዲሞክራሲያን ጋዜጦች በእጁ እያወዛወዘ ተመለሰ። ዘቡ ቀበቶዬን አስፈትቶ ኪሴ ውስጥ ያገኘውን ሁሉ ከወሰደ በኋላ በድንጋይ የተሰራው እስር ቤት አስገባኝ። ክፍሉ ጨለማ ነው። ዘቡ የብረቱን በር ከመዝጋቱ በፊት በሩ አጠገብ ግድግዳውን በጀርባዬ ተደግፌ እየተንሸራተትኩ እንዘጭ አልኩ። አይኔ ጨለማውን ሲለምድ ባዶ የሲሚንቶ ወለል ላይ ተበታትነው የተቀመጡ በርካታ ልጆች አየሁ። የተወሰኑት ተኮራምተው ተኝተዋል። በበሩ አናት ላይ በነበረው ፍርግርግ ብረት የሚገባ ብርሃን ብቻ ስለሆነ አይኔ በደንብ አጣብቶ እስኪያይ ድረስ ጥቂት ቆየሁ። መሬት ላይ ከተቀመጡት መካከል አንድ ረዘም ያለ ልጅ በጣም እያነከሰ ወደ እኔ ቀረብ አለ። ወደ ጠጎን ብሎ ደግፎ አስነሳኝ። ተቀምጦበት ወደ ነበረበት አካባቢም ወስዶ አስቀመጠኝ። እንዴት ነህ? አይዞህ፣ በጣም ጎዱህ እያለ መልካም ቃላት ሲያሽጎደጎድብኝ ድምፁን የማውቀው መሰለኝና ቀና ብዬ አየሁት። አይኔን ማመን አቃተኝ። የማውቀው የመሿለኪያ ልጅ ነው። ሰለሞን የሚባል የድርጅታችን አባል። ህመሙ ለቆኝ ደስታ ወረረኝ። ለረጅም ዓመት የዱር አውሬዎች ሲያሳድዱኝ ቆይተው በመጨረሻ የሰው ዘር ያገኘው ያህል ተሰማኝ። ለዚያውም የማውቀው ሰው። ሰለሞን ረጅም፣ ጥቁር፣ ብቻ ቀላ ያለ መልከ መልካምና ቀጠን ያለ ልጅ ነው። ከሰለሞን ጋር በጣም ለአጭር ጊዜ ለድርጅት ስራ ተገናኝተን የሰራን ይመስለኛል። ሆኖም የምንተዋወቀው ቀደም ብለን ትምህርት ቤት ነበር። የታሰረው ከጥቂት ቀናት በፊት እንደሆነ ነገረኝ። አይኔ ቀስ በቀስ ጨለማውን አሸንፎ ሁሉንም ማየት ቻለ። ሰለሞን ክፉኛ ተገርፏል። እግሩ ከላይም ከታችም ቆስሏል። በምን አቅሙ ከበሩ ስር ደግፎ እንዳንቀሳቀሰኝ ገረመኝ። እንዲረዳኝ ያሰብኩት ከኔ የተሻለ ነው በሚል ነበር። ቆይቼ ግን በራሴ መልፈስፈስ አፈርኩ። የጸጸት ስሜት ለበለበኝ። ልክ እንደ ሰለሞን ሌሎቹም ልጆች ክፉኛ ተጎድተዋል። የሁሉም እጅ ቆስሏል፣ አይንና አፍንጫቸውም አባብቷል። የአንዳንዶቹ የእግር ጥፍር ተነቃቅሏል፣ ያንድ ሁለቱ እግር ደግሞ ተተልትሏል። የሌላኛው የውስጥ እግር ሥጋ ተቦጭቆ ተንጠልጥሏል። የአንድ ልጅ ባቱ ተሰንጥቋል። ያልተገረፈና ያልቆሰለ አንድም ልጅ አልነበረም። የዱር አውሬ ቦጫጭቆ ጥሏቸው የሄደ ነበር የሚመስሉት።
ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ተነቋቁሮ ይናገራል ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ፣ ሕዝባዊ ነውና ሥረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሞ። አጽምም ይናገራል አዎ ይናገራል እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስስ በውፍን ጥጣ ገልብጠው በሻማ ቀጣጥለው ጨውነት ልሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍታ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሠረታዊን መብት ነው እኮ ጠይቀን ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው የአንድነትን ምቺ የገደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክሰል ብሎ ማለት አረ ምን አይነት ነው እንዴት አይነት ጡዘ ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርቱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ስርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅ ጠቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኋሉ የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተን ብያለ አልኩት አፈሩ አልከበደ የአንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዞሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ኡ ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ሰውዬ ምን አለ ባትነኩኝ ማፍረስ ማይቃጣችሁ ብትገዙአለ ምን አለ ብትሆኝ ብትቀመጥ አርፌ ልትወግም ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሀውልቴን ተውት ባካችሁ አጥም የሚናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኛ አጽምም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል አጽምም ድምፅ አለው አዎ አጽምም ይናገራል
ተክላላ ፕሮግራማችን በዚሁ ይተካላል የነኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደህና አምሹ